አኪሞኒ ጠይቁ ለምሽቱ በኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ዙሪያ ያተኮረ ተከታታይ ዝግጅት የመጨረሻ ክፍል ነው የቀረበው። እንግዳችን ዶክተር አሰፋ መኮንን ጀጃው ናቸው። በቀደመው ዝግጅታችን ልባት ካደረግንበት እንጀምራለን።
ዶክተር አሰፋ እዚሁ ክትባትን የሚመለከተው ርዕሰ ጉዳይ ላይ እንቆይና በአፍሪካ የክትባት አቅርቦት ላይ የተሰራ መሆኑን የአፍሪካ ህብረት በበኩሉ 270 ሚሊዮን ክትባት እንዲሰናዳ ማድረጉን ባለፉት ጥቂት ሳምንታት ውስጥ በዜና ተዘግቧል። ይሁን እንጂ ለኢትዮጵያ ባለ አንድ ሀገር ብቻ 100 ሚሊዮን ሰው ባለበት ለመላው አፍሪካ ሀገሮች የመጠን ፈጽሞ በቂ እንዳልሆነ ይታወቃል።
ሌሎች ሀገሮችም ገና ብዙ ጊዜ ይወስዳል የተሟላ መጠን እንዲኖረው። ለዚሁ ሲባል የተሰናዳው ዓለም አቀፉ የክትባት ፕሮግራም ኮቫክስ ቃል የገባ ቢሆንም እስካሁን የተደረገ ነገር የለም። ከጥረቱ ባላነሰ ደግሞ የክትባቱ ስርጭት የሚጠይቀው በተለይ ትራንስፖርት እና አንደኛው ክትባት አይነት ፋይዘር ከፍተኛ ቅዝቃዜ ያለው የማቀዝቀዣ ስርዓት መጠየቁ የአፍሪካ ፈተና ተደርጎ እየታሰበ ነው። በዚህ በዩናይትድ ስቴትስ የተሻለ ቴክኖሎጂ፣ የተሻለ አቅርቦት እና አመቺ የትራንስፖርት መዳረሻዎችን የመጠበቂያ መንገድ ባለበት ፈተናዎች መታየታቸው አልቀረም። እንደተፈለገውም በፍጥነት አልተዘራጀም። አለመኖሩ አንድ ነገር ነው፣ ሲኖርም ፈተናዎች አሉና እንዲህ ትልቅ ተስፋ የተጣለበት ነገር ላይ ምን ይታየዎታል?
አዎ እንግዲህ ይህም ቢሆን ክትባቱ ፕሮዳክሽን ነው። የክትባቱ ብዙ የሚያመረት አቅሙ ልክ መጀመሪያ እንደተጠበቀው አይደለም። መጠኑን ያን የተገመተውን የፕሮዳክሽን አለማሟላት ነገር አለ።
የተፈለገውን ያህል ማቅረብ አልተቻለም።
ሁለተኛ ደግሞ እንደሚታወቀው ሁሉም የዓለም ክፍል ክትባቱ ቶሎ እንዲሰጠ ፈልጓል። ስለዚህ ዲማንዱ ደግሞ በጣም ጨምሯል። በዚህ ምክንያት ያው ለአፍሪካ ኦፍ ኮርስ ቃል የተገባ ነገር ቢኖርም በጊዜው በፍጥነት ይደርሳል የሚለው አስቸጋሪ ነው። ሁለተኛ የተባለው የቴክኖሎጂ ጉዳይ ነው። የፋይዘር አይነቱ ለአፍሪካ በጣም ቻሌንጂንግ ነው። በእርግጥ ብዙ የአፍሪካ ሀገራት የኮልድ ቼይን የምንለው የክትባት ሲስተም አላቸው። ስለዚህ አሁን ካሉት ውስጥ የሞደርና ቫክሲን ቀለል ያለ ይሆናል። ነገር ግን በጣም ቀለል የሚለው ለምሳሌ አሁን ኢንዲያ የኢንዲያ ሴረም ኢንስቲትዩት የሚባለው የሚሰራው አለ። እሱ ቴምፕሬቸርን ሀገራችን እንዲህ አይነት ሀገራችን ታሳቢ ያደረገ ነው። ስቶሪ ማድረግ አይበላሽም፣ ከተከፈተ ረዘም ጊዜ መቆየት ይችላል፣ እንዲህ አይነት አለ። በእርግጥ ሌላው በጣም ቀላል ሊሆን የሚችለው የሚዋጣው ኮቪድ ቫክሲን ኦራል የሚባለው አንፎርቹኔትሊ እሱ ገና ነው ገና እንጂ እሱ ለአፍሪካ ሀገር አይነቶች አዳኝ እሱ እንደው በአጭር ለማዳረስ የኛ ሀገር ደግሞ አሁን ከወዲሁ ማንን ነው መከተበው ብሎ ኤቲክሱን ይሄ ፕራዮሪታይዜሽን የምንለውን ማንን ባረግ በሽታውን ስርጭት መቀየር እችላለሁ፣ ብዙ ህይወትም ማትረፍ እችላለሁ የሚለውንም ከአሁኑ እኛ ሀገር ማሰብ ያስፈልጋል። ምክንያቱም እድሜያቸው ጠና ያሉ ሰዎች መጀመሪያ ኦፍኮርስ የጤና ባለሙያዎችን አንዳንድ ኢሴንሻል የምንላቸው ስራ ላይ ያሉ ሰዎችን የሀገር ኢኮኖሚ ራን የሚያደርጉትን የሀገር ሴፍቲ የሚጠብቁትን ሊጋለጡ ለከፍተኛ ለመጥፎ አይነት የኮቪድ ውጤት ይጋለጣሉ የሚሉትን ከአሁኑ ማሰብ መጀመሪያ ያስፈልጋል። እንግዲህ እንደዚህ አይነት ነገሮች ብዙ ፋክተር መታየት አለባቸው። ሪሶርስ ሊሚትድ ነው፣ ችግሩ ደግሞ ሰፊ ነው እና ይህን ከአሁኑ እያብላሉ ይመስለኛል የኢትዮጵያም ባለሙያዎች። አንዱ ፈታኝ ነገር እሱ ነበር።
ብዙ ፈተና ያለባት ሀገር እንደመሆኗ የኑሮም ሁኔታ ሌሎችም ተጨማምሮ በእርግጥ በተጨባጭ የሚያሳስበውን ሰዎች ጥንቃቄ ሊያደርጉ ሊዘናጉ አይገባም የሚባልበትን አሁን ከታየው መዘናጋትን ማንጻት አሳሳቢነቱ የጎላበትን በአንድ ወገን፣ በሌላ ወገን ደግሞ የኑሮውን የአገሩን ሁኔታ ከግምት ባስገባ ግራና ቀኝ አመዛዝኖ ማየት የሚጠይቀውን ነገር ነው እያመጣን ያለ ነው። የመጨረሻ ማደርግልዎ ጥያቄ ቅድም አንስተውታል፣ እንደው ለመረዳት እንጂ ሰዎች ይሄን መዘናጋት የሚታይበትን ሁኔታ የበለጠ እንዲዘናጉበት አይደለም፣ በእርግጥ የተለየ የሚመስል ሁኔታ ይታያል። ቅድም በዝርዝር ያስረዷቸው የምርመራ ሁኔታ በቂ አለመሆኑ፣ የሟቾች ቁጥር በትክክል ሁልጊዜም መታወቅ አለመቻሉ፣ የህመሙን ጥናት ሊያሳዩ የሚችሉ ምልክቶች ወይም መረጃዎች በተገቢው ደረጃና መጠን አለመዘገባቸው ወረርሽኙ ካስከተለው ጉዳት ያነሰ ገጽታ ሊያንጸባርቁ መቻሉን አጽንኦት ሰጥቶ አስረድተዋል። ይሁሉ ሆኖ ግን አፍሪካን ወይም ደግሞ በዋናነት አሁን አሳስቦን የምንነጋገርባት ኢትዮጵያን ኮቪድ አላፈራረሳትም። አሜሪካን እንዳደረገው፣ ጣሊያንን እንዳደረገው ወይ እንግሊዝን እንዳደረገው በኮቪድ ከፍተኛ ጥቃት ስራ አልወደቀችም ኢትዮጵያ። ብዙ የአፍሪካ ሀገሮችም በተመሳሳይ ሁኔታ ውስጥ አሉ። ቀደም የተቃቀፋቸውንም ጨምረው እንደው ፈታፈት አድርገን እንድናይ ሊሆኑ የሚችሉ የሚባሉትን ባንዶ ግን ቀጣይ ጥናትና ምርመራ ያስፈልጋል ሲሉ ከውይይታችንም በፊት እንዲጠቀሱልኝ ነበር። ይሄን ውይይት የሚከታተሉ ለምን ተለየ የሚለውን ነገር ትንሽ ብርሃን ቢፈነጥቁበት በርግጥ ያላለቁ ብዙ ጥናቶች እንደሚያስፈልጉም ጠቁመዋል ዶክተር አሰፋ።
እሺ አንድ ከዛ እሺ ትንሽ መናገር ምፈልገው ኢትዮጵያ ጥቃቄ ሲያረክሰው ሳይ ትልቁ ትኩረት ሃይጂን ላይ ነው። እጅ ላይ ሳኒቴሽን ወይም መታጠብ ላይ በጣም ያተኩራ ያለው። ነገር ግን አንድ ሰው ለማሳጠብ ደግሞ ጎን ያለው ሰው ተጠጋግቶ ነው የሚያሳጠው። በመጀመሪያ ደረጃ ኮቪድ የትንፋሽ በሽታ ይሄን ሰው ማውቃለን። ሬስፒሬተሪ ነው በትልቅ። ስለዚህ መጀመሪያ ትንፋሽ ላይ ነው ከፍተኛ ተማረግ ያለበት። በእርግጥ እጅ ላይ እና ሚክስ ሜምብሬን የምንለው ያ አስተላልፍም ማለት አይደለም። እሱ ላይ ግን በጣም ትልቅ ተሰጥቶ መጠጋጋቱ የበለጠ ጎጂ ነው።
ባንዱ እንደማልማት ባንዱ እንደማጥፋት ነው የሚሉን ባንድ በኩል ለጥንቃቄ ይታጠባሉ፣ በሌላ በኩል ግን ቅርብ ለቅርብ በትንፋሽ የሚተላለፍበት ሁኔታ ይፈጥራሉ።
አዎ፣ እና እዚህ ላይ በአጠቃላይ ማስተካከል አለባቸው። ወደ ጥያቄው ግን ምንድን ነው አንድ በሽታ የሚገባውን አይነት ጸባይ ከአንድ ቦታ እና ሌላ ቦታ ያሳየው የተለያየ ነው ሲባል የሚታዩ ነገሮች አሉ። አንዱ ሆስት ምን ነው ሰውየው ራሱ አንድ ሰው እሱ ነው ወይ ልዩነቱን የፈጠረው? ሁለተኛ ቫይረሱ ነው ወይ? ሶስተኛ ቫይረሱና ያ ሰው ኢንተራክት ሲያደርጉ የተለየ ነገር አለ ወይ? እንዳልነው ቅድም የቫይረሱ እዚህና እዛ ያለው በሽታ የማምጣት ጸባዩ ተመሳሳይ ነው ወይ ወይ አይደለም የሚለው ገና ነው እሱ መጠራት ያለበት። እንግዲህ ቫይረሶች ተወስደው እንስሳ ላይ የተደረጉ ምን አመጡ የሚለው ነገር መጠናት አለበት። ከቦታ ቦታ ጸባያቸው ተለያይቶ ሊሆን ስለሚችል ሁለተኛ ሰዎች ራሱ አንድ ኢትዮጵያዊ ከአንድ አውሮፓ ወይ አሜሪካ ከሚኖር የተለየ ሁኔታ አለ ወይ? ከእድሜ ስርጭቱ ውጪ አብረውን የኖሩ በሽታዎች ከዚህ በፊት ሰውነታችን ላይ ያመጡትን ለውጦች አናውቅም። እነዚህ ነገሮች አሁን መጠናት አለባቸው። ለምሳሌ ቢሲጂ
ለቲቪ በልማድ ሳምባ በሽታ ለምንለው የበሽታ አይነት መከላከያ የሚሰጠውን የክትባት አይነት እያሉ ነው። ያ ክትባት ምናልባት ይህንንም ተከላክሎ ይሆን ወይ ነው በተለይ የታዩ ካሉ ምክንያቶች እንደ አንዱ እየተጠነ ያለው።
አዎ፣ ለሳምባ በሽታ መከላከያ ለቲቪ የሚሰጠው ኢትዮጵያ ውስጥ 100% ይሰጣል። ሆስፒታል አካባቢ ላለ ሰው እና ጤና አክሰስ ላለው ሰው እሱ ጠቅሞ ሊሆን ይችላል የሚልም እይታ አለ። ነገር ግን እሱን ደግሞ ትንሽ የሚያፈርሰው ወደ ብራዚል አካባቢ በሽታው ጠንቷል፣ ግን ቢሲጂ ይወስዳል። ከዚህ በፊት ሌላ ቫይረሶች ጋር ተጋንጠን ከሆነ እነሱ ጥቅም አላቸው ወይ? ሌላ የተከተብናቸው ክትባቶች ጥቅም አላቸው ወይ? እነዚህ ሁሉ ገና ጥናት ውስጥ መግባት አለባቸው። ሌላ ደግሞ ኢንቫይሮንመንቱ የተለያየ ነው። አካባቢ አየር አለ፣ ፀሐይ ብርሃን አለ፣ ሙቀት አለ፣ የአየር እንቅስቃሴ አለ። እነዚህ ሁሉ ነገሮች ከቦታ ቦታ ይለያያሉ እና እነዚህ ፋክተሮች ሶስቱ ሰው ነው ወይ፣ ቫይረሱ ነው ወይ፣ አካባቢው ነው ወይ፣ ወይስ ሲደመሩ ያላቸው ኢንተራክሽን የተለየ ነው ወይ፣ በዚህ ትንሽ ለየት ላለ ሁኔታ ማየታችን የሚለው በጣም ጥልቅ የሆነ ሰፋ ያለ ጥናት መደረግ ያለበት። ነገር ግን ኮቪድ ከኛ ጋር የሚኖረው አዲስ በሽታ የሰው ልጅ ጨመረ ማለት ነው። አዲስ ቫይረስ እንስሳ ጋር የነበረ ወደኛ መጥቷል አሁን። ስለዚህ የሚጠፋ ነገር አይደለም። ገና ክትባት 70% ወይም 80% መከላከያ አቅም ህብረተሰብ ከገነባ በኋላ ነው ወረርሽኝ መሆኑ የሚቆመው። ወረርሽኝ መሆኑም ቆሞ ህመም ማምጣቱ ሊቀጥል ይችላል። ለዛ ነው አብዛኛው የምናየው በሽታ አዲስ በሽታ ለሰው ልጅ መጣ ማለት ነው። እና ጥንቃቄው ግዴታ መቀጠል ያለበት ነገር መሆኑን ሰው ማወቅ አለበት።
መልካም ዶክተር አሰፋ መኮንን ጀጃው፣ በተከታታይ ባደረግነው ውይይት በርካታ ርዕሰ ጉዳዮችን ዳሰናል። በኢትዮጵያ ያለውን የኮቪድ-19 ይዞታ ይልቁንም ደግሞ እርስዎን መሰል ባለሙያዎች አሳስቦናል በሚል ስጋት የፈጠረባችሁን መዘናጋት የሚታይበትን ሁኔታ እንዲሁም በኢትዮጵያ የሚታየው ሁኔታ ላይ ለየት ያለ ገጽታ ያላቸውን ከዚሁ ወረርሽኝና ህመም ጋራ ተያይዘው የታዩ ጉዳዮች በርግጥ የሚያሳስብና የማያሳስበውን ሰዎች በቀላሉ መለየት የሚችሉበትን በግልም የሚወስዷቸው እርምጃዎች በራሳቸውም ጤንነት ሆነ በሌሎች ደህንነት ላይ ሊደቅኑ የሚችሉትን አደጋ በአንጻሩ መመልከት እንዲችሉ ራሳቸውን ብቻ ሳይሆን የቤተሰቦቻቸውን አባላት መከላከል የሚችሉበትን ሁኔታ ጨምሮ በርካታ ቁም ነገሮች ነው ያካፈሉን። ሌሎች መሰል ርዕሶች መልሰው እንደሚያገናኙን ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
ይመጣል። እግዚአብሔር ይስጥልኝ። ደህና ሁኑ።